በትግራዩ የህግ የበላይነት ባለው ዘመቻ ቀሪውን ሁለት ዓላማዎች ለማጠናቀቅ ቁርጠኛ ነኝ ሲል የኢትዮጵያ መንግስት አስታወቀ። ሁለቱ ዓላማዎች ደግሞ ሰብአዊ ድጋፍ መድረሱን ማረጋገጥና ክልሉን መልሶ መገንባት እንዲሁም አሁን በክልሉ ውስጥ በንቃት የሚንቀሳቀሱ ወንጀል ፈጻሚዎች ያላቸውን ለህግ ማቅረብ መሆኑን አመልክቷል። የህግ የበላይነት ዘመቻውን ለማዳከም የታቀዱ ማናቸውም ወገንተኝነት ጣልቃ ገብነቶችና የፖለቲካ ዘመቻዎች ግን ኢትዮጵያ አትቀበልም ብሏል የጠቅላይ ሚኒስትሩ ጽህፈት ቤት በዛሬው ዕለት ባወጣው መግለጫ። ዓለም አቀፉ ማህበረሰብና መገናኛ ብዙሃን የኢትዮጵያን መንግስት ህግ የማስከበር ኃላፊነት የዘነጉ ይመስላል ያሉ አንድ የዘርፉ ታዋቂ ምሁር በበኩላቸው ይህ በማንኛውም ሀገር በጥርጣሬ የሚታይ አይደለም ሲሉ ተናግረዋል። በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት ዶክተር ጌታቸው አሰፋ እንዳሉት በትግራይ ክልል ያለውን ሁኔታ አስመልክቶ ከዓለም አቀፉ ማህበረሰብ እየወጡ ያሉት መግለጫዎች በተጨባጭ ሁኔታ ላይ የተመሰረቱ አይደሉም፣ የቀራቸው የፌዴራል መንግስቱ ወታደሮች ይውጡ ማለት ብቻ ነው ሲሉ ነው የዓለም አቀፉን ማህበረሰብ እይታ የተቹት። የተለያየ ደረጃ ያላቸው የተሳሳቱ መረጃዎች መኖራቸውን ጠቅሰው ጫና እንደሚያደርጉም ጠቁመዋል። እስክንድር ፍሬው ተከታዩን አድርሶናል።
ትናንት በጠቅላይ ሚኒስትር ጽፈት ቤት የወጣው መግለጫ በትግራይ ክልል ያለው ወቅታዊ ሁኔታ በዘርፍ ተከፋፍሎ የተብራራበት በቁጥር የተደገፉ መረጃዎችም የተሰጡበት ነው። ህግ የማስከበር ዘመቻው ለምን እንዳስፈለገና ጦርነቱንም ማን እንደጀመረው ለማስታወስ ሞክሯል መግለጫው። በዚያች ጥቅምት 24 2013 ምሽት የሆነ የተከሰተ ያለውንም አስቀምጧል። ያ ቀን የህገ መንግስቱ ዘቦች የሆኑት የመከላከያ ሰራዊት አባላት በጭካኔ የተገደሉበት ነው ብለዋል። ይህ በህዋት ሆን ተብሎ የተፈጸመው ዘግናኝ ጥቃት ደግሞ በሀገሪቱ ህጎች መሰረት ከፍተኛ የክህደት ወንጀል መሆኑን አመልክቷል። የኢትዮጵያ መንግስት ህግ የማስከበርና ሀገርን የመጠበቅ ግዴታዎች እንዳሉበትም ጠቁሟል። በአሁኑ ወቅት በትግራይ ክልል ያለው የህግ የበላይነት የማስከበር ስራ ሁለት ዓላማዎች እንዳሉትም ነው መግለጫው ያስረዳው። የመጀመሪያው ክልሉን መልሶ ለመገንባት ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ነው። የተጎዱ የመሰረተ ልማት አውታሮችን መጠገንና የአስተዳደር ተግባራት ተስተካክለው ለዜጎች ውጤታማ አገልግሎት በብቃት እንዲሰጡ የሚለውም እዚህ ላይ ተካቷል። በመግለጫው እንደተቀመጠው የህግ ማስከበር ስራው ሁለተኛ ዓላማ አሁንም በክልሉ ውስጥ በንቃት የሚንቀሳቀሱ የወንጀል ፈጻሚዎችን ለህግ በማቅረብ ሂደቱን ማጠናቀቅ ነው። የኢትዮጵያ ፌዴራል መንግስት በህገ መንግስቱ የተሰጡትን ተቋማዊ ኃላፊነቶች ለመወጣትና ሁለቱን ዓላማዎች ለማሳካት ቁርጠኛ ነው ብሏል ይኸው መግለጫ። የኢትዮጵያ መንግስት በዚህ መግለጫው ከሰብአዊ ድጋፍ፣ ሰብአዊ መብት፣ የሚዲያ ይለፍ፣ መሰረተ ልማትና ከመሳሰሉት አንጻር በክልሉ ያለውን ወቅታዊ ሁኔታ አብራርቷል። በዚህም መሰረት ለ3.8 ሚሊዮን ተጠቃሚዎች የሚከፋፈል ከ780,530 ኩንታል በላይ የምግብ እህል በፌዴራል መንግስቱ መላኩ ተጠቅሷል። መንግስት እስካሁን ለትግራይ ክልል ሰብአዊ ድጋፍ ከ1.8 ቢሊዮን ብር በላይ ወጪ ማድረጉም ተመልክቷል። ኢትዮጵያ ባለፈው ሳምንት ለሰብአዊ ተቋማት ያልተገደበ ይለፍ መስጠቷንም መንግስት አስታውቋል። ከተባበሩት መንግስታትና ከሌሎች ዓለም አቀፍ ድርጅቶች ጋር ትናንት በተደረገ ምክክርም በአሰራሮች ዙሪያ ከመግባባት ላይ መደረሱን ማሻሻያዎችን መደረጋቸውን አስረድቷል። የትናንቱ መግለጫ ከሰብአዊ መብት ጥሰቶች አንጻር መንግስት እየሰራቸው ያሉ ስራዎችም የተብራሩበት ነው። ህወሓት በጀመረው ግጭት ውስጥ የተከሰቱ የሰብአዊ መብት ጥሰቶችን ለመቅረፍ ተጨባጭ እርምጃዎችን ወስዷል ይላል መግለጫው። ከዚህ አንጻር የመጀመሪያው ዋና የሰብአዊ መብት ጥሰትና የጭካኔ ተግባር በማይካድራ የተፈጸመው መሆኑንም ይገልጻል። በህወሓት ታጣቂዎች በተደራጁና በተደገፉ ወጣቶች በመቶዎች የሚቆጠሩ ዜጎች መገደላቸውን ያስታወሰው መግለጫው የኢትዮጵያ ሰብአዊ መብት ኮሚሽን በጉዳዩ ላይ ጥልቅ ምርመራ ማካሄዱንና የመጀመሪያ ግኝቱን ይፋ ማድረጉንም አስረድቷል። መንግስት እንዳለው የፌዴራል ፖሊስና የፌዴራል ጠቅላይ አቃቤ ህግ በሁመራና ማይካድራ ከተፈጸሙ ግድያዎች ጋር በተያያዘ የወንጀል ምርመራ አካሂደዋል። ምርማሪዎቹም ወደ 200 የሚጠጉ ተጠርጣሪዎችን ለይተዋል ብሏል። አብዛኛዎቹ ተጠርጣሪዎች ወደ ሱዳን መሰደዳቸውን፣ 21 ተጠርጣሪዎች ግን በቁጥጥር ስር መዋላቸውንም ጠቁሟል። ቃል በገባው መሰረት የፌዴራል መርማሪዎች አክሱምን ጨምሮ በተለያዩ የክልሉ አካባቢዎች ተፈጸሙ በተባሉ የሰብአዊ መብት ጥሰቶች ላይ ምርመራ እያደረጉ መሆናቸውንም ነው መንግስት የገለጸው። የኢትዮጵያ ሰብአዊ መብት ኮሚሽን ለነዚህ ምርመራዎች ከሚመለከታቸው የተባበሩት መንግስታት ድርጅት አካላት ጋር ለመተባበር ፈቃደኛ መሆኑን በመግለጫው ተመልክቷል። ኢትዮጵያ ወሰደችውን የህግ የበላይነት እርምጃ ለማዳከም የታቀዱ ማናቸውንም ወገንተኛ ጣልቃ ገብነቶችና በአገርና በመንግስት ላይ የሚደረጉ ጫናዎች ግን አትቀበልም ብሏል መግለጫው። በመሰረተ ልማት አውታሮች ጥገና፣ በማህበራዊ አገልግሎቶች አሰጣጥ እንደዚሁም በሌሎች ዘርፎች እየተካሄዱ ያሉ ተግባራትም በመግለጫው ተብራርተዋል። የኢትዮጵያ መንግስት ይህንን መግለጫ ያወጣው የተሳሳቱ መረጃዎችን መነሻ ያደረጉና አግባብነት የጎደላቸው ያላቸውን የአንዳንድ ዓለም አቀፍ ተቋማትና አገራት አስተያየቶችና መግለጫዎች እየተቸ ባለበት ወቅት ነው። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህርና ተመራማሪ ዶክተር ጌታቸው አሰፋ ይህንን የኢትዮጵያ መንግስት ስጋት ይጋራሉ። አንዳንድ ዓለም አቀፍ ተቋማትና ሀገራት በኢትዮጵያ የትግራይ ክልል ስላለው ሁኔታ ያላቸው መረጃ የተሳሳተና የተዛባ መሆኑንም ዶክተር ጌታቸው ያምናሉ። በኢትዮጵያ መንግስት የወጣው መግለጫም ያንን መነሻ ያደረገ እንደሆነ ይገምታሉ።
መግለጫው እንግዲህ ሁለት ወይም የተዛባላይ አላማዎችን ያዘ ነው ብዬ እገምታለሁ። አንደኛው እና ዋናው በዚህ በኢትዮጵያ ያካሄደችው ባለችው የህግ ማስከበር ስርዓት ውስጥ የገጠመውን ችግር ከሚዲያም ከተለያዩ መንግስታትም የተዛባ አመለካከት የሚመስለውን ሁኔታ ለማስተካከል የሚሞክርና መረጃ ለመስጠት የሚሞክር መግለጫ አድርጌ ነው የማየው። ስለዚህ በአገር ውስጥም ከሀገር ውጭ ያሉትን ተመልካቾች ይህንን በመንግስት በኩል እየተወሰደ ያለውን በሁለቱም ዘርፎች በመልሶ መገንባትም እንደገና ቀሪ ስራዎችን በመጨረስም ሰብአዊ ድጋፎችን ለሚፈልጉ ህብረተሰብ ክፍሎች ማድረስንም በተመለከተ ሁሉንም ጎን ለጎን በባለቤትነት እያከናወነ መሆኑን ለማሳየትና ከዚሁ ጋር ተያይዞ እንግዲህ በሌላ ወገን የሚሰሙትን የተለያዩ ደረጃ ያላቸውን የተሳሳቱ መረጃዎች እና ጫናዎች በመንግስት ላይ የሚደረጉትን መረጃ በመስጠት ሌላ ፐርስፔክቲቭን የመንግስትን ፐርስፔክቲቭ ለማሳየት የሚሞክር መግለጫ አድርጌ ነው ያየሁትና እስካሁን ድረስ በምናየው በበቂ ሁኔታ ይሄ በየጊዜው አለመደረጉ ችግር የፈጠረ ይመስለኛል። መንግስት በተለያዩ አካላት የተሳሳቱ መረጃዎች በሚነገሩበት ጊዜ በፍጥነት ያንን መረጃ ለማስተባበል መረጃዎቹ ተሳሳቱ ቢሆንም እንደ እውነት እንዲወሰዱ እድል እንዲኖራቸው ያደረገ በመሆኑ የዘገየ ነው ብዬ ነው የምገምተው። ይሄ በወር በምናምን ጊዜ እንደዚህ ረዘም ያለ ጊዜ ወስዶ የሚሰጠው መግለጫ ኢፌክቱ ወይም ውጤቱ ሊሚትድ ነው እና አይ ቲንክ በየጊዜው ቢቻል በቀን ወይም መረጃዎች ተሳሳቱ መረጃዎች ከፍተኛ ተጽዕኖ የሚያደርጉ መረጃዎች በወጡ ቁጥር ወዲያውኑ ሪስፖንድ ማድረግ ተገቢ ነው ብዬ ነው የማምነው እና በዚህ ረገድ ጥሩ ነው። ግን በፍጥነትና ሁኔታዎችን እያዩ መደረግ ያለባቸው ይመስለኛል መግለጫዎቹ።
መንግስት በትግራይ ክልል ያካሄደውን ዘመቻ በተመለከተ ከዓለም አቀፍ ተቋማትና አገራት የሚሰጡ አስተያየቶች አግራሞት እንደፈጠሩባቸውም ነው ኢትዮጵያዊው የህግ ምሁር የሚናገሩት።
ቤዚክ የሆነው የመንግስት ኃላፊነት ጭምር የተዘነጋ ነው የሚመስለው። አቶ እስክንድር ከውጭ የሚመጡትን ጫናዎች ስትመለከት የትግራይ ክልል በኢትዮጵያ ውስጥ ያለ አንድ ሪጅን አንድ ክልል እንደሆነና በዛ ክልል ውስጥ የሚፈጠር የክልሉ መንግስት የተሳተፈበት የህግና ስርዓት መፍረስ ያንን ማስተካከል የፌዴራል መንግስቱ ቀዳሚ ተግባርና ኃላፊነት እንደሆነ ይሄ በማንኛውም ሀገር በጥርጣሬ የሚታይ የሚችል አይደለም። በአንድ ሀገር አንድ አካባቢ ውስጥ የሚፈጠር የህግና ስርዓት መፍረስ ዜጎቹን አደጋ ላይ የሚጥል አገሩን አደጋ ላይ የሚጥል ስለሆነ ይሄ አንድ ሉዓላዊ ሀገር መንግስት ያለው ሀገር ይሄንን ችግር ለመፍታት የሚወስደው እርምጃ በምንም ተአምር በሌሎች አካላት ጥያቄ ውስጥ ሊገባ የሚችል አይደለም እና አሁን በእኛ ሁኔታ የምናየው እጅግ በጣም አስደናቂ ነው። በጭራሽ ያልተጠበቀ ነው የሚመስለኝ። እኔ በእውነት ስመለከተው አንዳንዱን ነገር የህግና ስርዓት ለማስከበር መንግስት የሚወስደው እርምጃ ይህን ያህል ተቃውሞ ይገጥመዋል የሚል እምነት አልነበረኝም። ኦፍኮርስ የሰብአዊ መብት ጥሰት ሲኖር መንግስት የተለያዩ አካላት ወታደሮች ፎርም የተለያየ ምክንያት መብት ሊጥሱ ይችላሉ። እነዛ አይነት ችግሮች ሲኖሩ እርምጃ መወሰድ አለበት። ህግ ማስከበር ስርዓቱ እየተከናወነ ነገር ግን አላስፈላጊ የሰብአዊ መብት ጥሰት መኖር የለባቸውም የሚል ሀሳብ መስጠት ይቻላል። ይሄ እንዳይከሰት መታገል ይቻላል። ይሄ ከሰብአዊ መብት ተቋማት የሚጠበቅ ነው፣ አገር ውስጥም የውጭም ቢሆኑ። ነገር ግን ይሄንን ሳይሆን ታርጌቱ ምንም አይነት መንግስት የሚወስደው እርምጃ ሁሉ ኳስችነብል እንዲሆን፣ ጥያቄ ምልክት ውስጥ እንዲገባ እና የሀገርን ሉዓላዊነት በማይቀበል ደረጃ አካባቢው ለምሳሌ አይ ቲንክ የቀራቸው የፌዴራል መንግስቱ ወታደሮች ይውጡ ማለት እንጂ ከዛ ይውጡ ያላሉት የለም። እንደሌላ ሀገር የትግራይ ክልልን የማየት የሚመስሉ መግለጫዎች ናቸው የሚሰጡት እና የመግለጫው አይ ቲንክ አንዱም ያው በእውነቱ መንግስት ይህንን ማለት የማይጠበቅበት ነው ብለን ብንልም፣ ነገር ግን ማስታወስ የሚያስፈልገው መስሎ የታየው ይመስለኛል መንግስት እና ይሄ ቤዚክ የሆነው የመንግስት ኃላፊነትን ጥያቄ ውስጥ የገባ የሚያስመስል ሀሳቦች ስለሚሰጡ ለዛም መልስ ለመስጠትም ወይም ለማስረገጥም የተደረገ ስቴትመንት ነው የሚመስለኝ እና በዛ መልክ አይ ቲንክ ተገቢ ነው ማለት ይቻላል።
አሁን በትግራይ ክልል ለሚስተዋሉ ችግሮች ጦርነቱን የጀመረው አካል ከፍተኛ ኃላፊነት እንደሚወስድም የህግ ምሁሩ ተናግረዋል። ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋም ህወሓትን ኤርትራን ወደ ግጭት በመጋበዝ ጭምር ወንጅለዋል።
ሁላችን እንደምናስታውሰው የነበረው TPLF ኃይል ወደ ኤርትራ ሁሉ ሮኬት ስቶክስ ነበር ወደ ነገር ትሪገር ያደረገ ግጭት ማለት ነው። ይሄ አንዱም ምክንያት ሊሆን ይችላል፣ ሌሎችም ምክንያቶች ሊኖር ይችላሉ። ዋናው ነገር ግን ምንድነው የትግራይ በአስቸኳይ አዋጅ መሰረት ክልል መቋጠር ያለበት መከላከያ ነው። ሌላ ኃይል ካለ ወጣት አለበት የሚል አቋም ግልጽ አቋም ነው። የግዛት አስተዳደሩም ነው አጠቃላይ የፌዴራል መንግስት አቋም ይሄ ነው። እንዳልኩት ፌዴራል መንግስት ወደ ግጭት የገባው ፈልጎ አይደለም። ብዙ ለሰላም ለድርድር እድል ነበር፣ ለእርቅም እድል ነበር። ብዙ ሽማግሌዎች መጥተዋል፣ ግን የነበረው የቲፒኤልኤፍ ኃይል አልጠቀመበትም ይህን እድል። ስለዚህ መከላከያ ኃይል ከመጣ በኋላ ግን ቀይ መስመር ስላለፈ ነው ፌዴራል መንግስት ተገዶ ወደ ህግ ማስከበር እርምጃ ያገባው። ይሄ ማለት ትርጉሙ በጣም ውስብስብ ነው። ምክንያቱም የራስን ኃይል የክልሉን ጠብቀ ነው ኃይል ራሱን የነበረው ዘን መንግስት ከመጣው ማን ነው የሚጠብቀው? ሜዳ ላይ ነገር ወዛች እና በዚህ የመጣው ብዙ ነገር ሊመጣ ይችላል። ኢቨንት ብቻ አይደለም ክሰቱ። በዚህ ምክንያት እንደተባለው ሁኔታው ተፈጠረ ነው። ለዚህ ግን እንዲስተካከል በእኛ በኩልም ግፊት አለ። ፌዴራል መንግስትም ይሄ ተመሳሳይ እንትን ያለው ዋናው ነገር ግን ያው መንግስት ለመንግስት በሚያደርገው ስራ ይፈታሉ ብዬ ነው የማስበው።
በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል መምህር ከሆኑት ከዶክተር ጌታቸው አሰፋ ጋር ያደረግኩት ቃለ ምልልስ አላበቃም። በቀጣይ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።